ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በጣም ብዙ ጉዳት የደረሰበት አስተማሪ ከነ ልጆቹ የሞቱበት እርግጥ ነው መናገር ያምስቶ ልጅ ተርፎ እናትና አባት የሞቱበት አያትና አጎት እንግድነት የሄዱና የሞቱ እንዲህ እንደ አይነት ነው ያለው። እናት ከነ ልጆቿ የሞተች የባለቤቴ የወንድሙ ያክስት ልጅ ናት ከነ ልጆቿ የሞተችው ራሱ
ሸምሲያ መሐመድ አህመድ ትባላለች። በቅርቡ በቱርክና በሶሪያ በደረሰው እጅግ ከባድ ርዕደ መሬት ያየች የገጠማትንና ሁለት ታዳጊ ሴት ልጆቿን ይዛ ያለችበትን ካጫወተችን የተወሰደ ነው።
አልሐምዱሊላህ ያው እኔ አገልግሎት ሰጪ ነኝ። ችግር የሁላችንም ነውና ነገጧት በሚለው ሞር የተቸገሩትን ቅሚ በሚችለው አልመለስም። ኢንሻአላህ የወደፊት ህልሜም ሐሳቤም እቅዴም ሆን ይሆናል ብዬ የምለው ችግር ውስጥ ካሉ ሰዎች ጋር ከፈጣሪም ጋር ጥሩ መንገድ ስለሚኖረው አሁን ብቻ አይደለም ከበፊትም ለህክምና ከኢትዮጵያ የሚመጡ ሰዎች ጥሬ ገንዘብ የማይኖረኝ ከሆነ አትሊስት ምግባቸውን በመሸፈንና ወደ ቤቴ በማለት በመርዳት ላይ አቅም የፈቀደውን አደርጋለሁ።
ከዲጃ አሊ እንድሪስ ደግሞ አንካራ የሚገኘው ብሉ ናይል የኢትዮጵያውያን ምግብ ቤት ባለቤት ነች።
ሸምሲያና ሌሎች ርዕደ መሬቱ ካደረሰው አደጋ ተርፈው አያሌ ኪሎ ሜትሮችም ተጉዘው የመጡትን እየረዳች ስለምትገኝበት በበኩሏ ካጫወተችን የተወሰደ ድምጽ ነው የሰማችሁት። ሁለቱም አብረውን ያመሻሉ።
ማይቲ ዳያስፖራ ሀያሎቹ ትውልደ ኢትዮጵያ የዩናይትድ ስቴትስ ነዋሪዎች
እውቁ የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በእንግሊዘኛው ምህጻረ ቃል ሲድ የሰላሳኛውን ዓመት ተሸላሚዎቹን ያስተዋውቀናል። ፕሬዚዳንቱን አቶ አክሊሉ ደምሴን ጋብዘናል።
እሁድ የካቲት 12 2015 ዓመተ ምህረት ብዙ ሺህ ኢትዮጵያውያን በፋሽስት ኢጣሊያ በግፍ የተገደሉበት የሰማዕታት ቀን መታሰቢያ ነው።
ንጉሴ አክሊሉ እለቱን አስታኮ ባሰናዳው ቅንብሩ የትላንት ማስታወሻ ይለናል።
ጤና ይስጥልን እንደምን ሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችን ይድረስ።
ከቅንብሮቻችን ጋር እስከ ምሽቱ 4 ሰዓት ድረስ አብረናችሁ እናመሻለን።
እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
የሰዓቱ የዓለም ዜና ይቀድማል።
ጠብቁን።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በተባበሩት መንግስታት ድጋፍ ዩክሬን በሩሲያ ከበባ ስር ካሉ ወደቦቿ ወደ ሌሎች ሀገራት እህል እንድትልክ ለማድረግ የሚያስችላት ውል የማይታደስ ከሆነ አደጋው የከፋ እንደሚሆን የመንግስታቱ ድርጅት የምግብ ተቋም ዋና ኃላፊ በትናንትናው ዕለት አስጠነቀቁ። በሚሊዮኖች የሚቆጠሩ አፍሪካውያንም በረሃብ ቋፍ ላይ እንደሚገኙ አክለዋል። አንድ የዩክሬን ከፍተኛ ባለስልጣን የንግድ ስምምነቱን እድሜ ለማራዘም ከሳምንት በኋላ ድርድር እንደሚጀመር አርብ ዕለት አስታውቀዋል። የአየር ንብረት ለውጥ፣ ድርቅ፣ ድንገተኛ ጎርፍን የመሰሉ ቀውሶችን እየተጋፈጥን ባለንበት ሁኔታ የጥቁር ባህር እህል ነክ ተነሳሽነት የተባለው መርሃ ግብር እንዲሰናከል ለማድረግ አቅሙ የለንም ብለዋል የዓለም የምግብ መርሃ ግብር ኃላፊ ዴቪድ ቤስሌይ በሙኒክ የጸጥታ ስብሰባ ወቅት ለሮይተርስ በሰጡት ቃል። በተባበሩት መንግስታት ድርጅትና በቱርክ አደራዳሪነት ባለፈው ሐምሌ የተደረሰው እህል ነክ ስምምነት ዩክሬን ከሶስት ወደቦቿ ወደ ሌሎች ሀገራት እህል እንድትልክ አስችሏታል። ባለፈው ህዳር የተራዘመው ውል በመጋቢት ወር ዳግም እንዲታደስ የታቀደ ቢሆንም ሩሲያ ግን በስምምነቱ አንዳንድ ነጥቦች ደስተኛ እንዳልሆነች አስታውቃለች። ሩሲያ የግብርና ምርቶቿን ወደ ውጭ ሀገራት እንድትልክ የተጣለባት ማዕቀብ እንዲነሳ ትሻለች። የቱርክና የሶሪያ ስፍራዎች በርዕደ መሬት መለኪያ 7.8 በተቆጠረ የመሬት መንቀጥቀጥ ከተመቱ ከ12 ቀናት በኋላ ባልና ሚስት ከነ ልጃቸው ከፍርስራሽ ውስጥ በሕይወት እንደወጡ የቱርክ መንግስት የዜና አውታሮች ዘግበዋል። ይሁንና ከፍርስራሽ ውስጥ የወጣው ሕፃን ወደ ሆስፒታል ከተወሰደ በኋላ ሕይወቱ እንዳለፈች ተሰምቷል። ከኪርጊስታን የመጣ የነፍስ አድን ቡድን የ49 ዓመቱን ሳሜር መሐመድ አክራን የ40 ዓመቷን ባለቤታቸው ራግዳ አክራንና የ12 ዓመቱ ልጃቸውን ከደቡብ ቱርኳ አንታኪያ ከተማ ከሚገኝ የመኖሪያ ሕንፃ ፍርስራሽ ስር ሊያወጧቸው ችሏል። ከነፍስ አድን ሰራተኞች መካከል አንዱ ተጨማሪ ሕይወታቸው ያለፈ ሁለት ህፃናት መገኘታቸውን አስተውቋል። አናዶሉ የተባለው አውታር ህፃናቶቹ የሳሚር መሐመድና ራግደ አጋር ልጆች መሆናቸውን ዘግቧል። የሀታይ ግዛት ዋና ከተማ የሆነችው አንታኪያን የጎበኙት የጤና ሚኒስትር ፋርሲን ኮካ በሙስጠፋ ካሚል ሆስፒታል ውስጥ የህክምና እርዳታ እያገኘ የሚገኘው አባት ወደ ቀልቡ እየተመለሰ እንደሆነ አስተውቋል። የሀታይ ግዛት በቱርክ 40642 በሶሪያ 5800 ሰዎችን በጨረሰው የመሬት መንቀጥቀጥ በእጅጉ ከደቀቁ ስፍራዎች መካከል አንዱ ነው። በህይወት የተረፉ ሰዎችን ለማግኘት አሰሳውና ርብርቡ በቱርክ የቀጠለ ሲሆን የአገሪቱ የአደጋ ጊዜ ግብረ መልስ ተቋም ይህ ጥረት በዛሬው ዕለት እንደሚጠናቀቅ አስታውቋል። ዘገባው የአሶሺየትድ ፕሬስ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ የአፍሪካ ሀገራት አስፈላጊውን የብድር ፎይታ እያገኙ እንዳልሆነ በፋይናንስ ድጋፍ እጥረት ምክንያትም ሀገሪቱ በከፋ ችግር ውስጥ እንደምትገኝ አስታወቁ። የአፍሪካ ህብረት ጉባኤ ከተከፈተ በኋላ አዲስ አበባ በሚገኘው የአፍሪካ ህብረት ዋና መስሪያ ቤት በነበረ ጋዜጣዊ ማስገንዘቢያ ላይ ንግግር ያደረጉት ጉቴሬዥ የሀገር አፍሪካን አቅም ለማሳደግ ተደራራቢ ተግዳሮቶችን አስቀድሞ መቅረፍ እንደሚገባ ተናግረዋል። በቅጡ አገልግሎት የማይሰጥና ፍትሐዊ ያልሆነ ዓለም አቀፍ የፋይናንስ ስርዓት በርካታ ሀገራት የሚያስፈልጋቸውን የብድር ፎይታ እንደነፈገ ያወሱት ዋና ጸሐፊው ከጤናና ትምህርት እስከ ማህበረሰብ ጥበቃ፣ ስራ ፈጠራና የጾታ እኩልነትን የሚመለከቱ ስርዓቶችና መዋቅሮች መዋለ ንዋይና ድጋፍ ተርበዋል ብለዋል። ጉተሬስ በትናንት የአፍሪካ ህብረት ጉባኤ መክፈቻ ዝግጅት ላይ በተሰማ ንግግራቸው ብድር በሀገሪቱ ምጣኔ ሀብታዊ አቅም ላይ ያለውን ተጽዕኖ ጠቃቅሰዋል። የዓለም መዋለ ንዋይ አበዳሪዎች የፋይናንስ እቅዳቸውን ሲያወጡ ብዙ ጊዜ የአፍሪካ ሀገራትን እንደሚዘነጉ አጽንኦት ሰጥተዋል። ለችግር ተጋላጭ ለሆኑ ሀገራት የብድር ፎይታ የሚሰጥ አዲስ የብድር መዋቅር እንደሚያስፈልግም አሳስበዋል። በስተመጨረሻም እስራኤል የሶሪያ ዋና ከተማ ደማስቆን በአየር እንዳጠቃች የሶሪያ ዜና አገልግሎት አስታውቋል። አገልግሎቱ በጥቃቱ 5 ሰዎች እንደተገደሉና 15 ሰዎች እንደቆሰሉ ዘግቧል። ከአየር ላይ በተተኮሱት ሮኬቶች ከደህንነት ህንጻ አጠገብ የሚገኘው የደማስቆ ካፈር ሶሳ መንደር እንደብድቧል። በጥቃቱ ሌሎች የመኖሪያ ሰፈሮች መደብደባቸውም ተነግረዋል። እስራኤል ስለ ጥቃቱ የሰጠችው መግለጫ የለም። አድማጮቻችን ለምሽቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የሁድ ምሽት ዝግጅቶች ጋር አብራችሁ ቆዩ።
በድጋሚ ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
የእሁድ የካቲት 12 2015 ዓመተ ምህረት የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። አሁን የሳምንቷን ምርጥ ግጥም እናስቀድም።
እንደኔ ያላዩ ሳን መንን መንነን መውደድ ተከናንበን ተቃቅፈን ጠፍተናል። የብቻ አጣችን በምሽት ተቋድሰን አንድነት ገድፈናል። በፍቅራችን ውበት ተሽኮረመማለች አፍራለች ጨረቃ ቁልቁል ያየችን ከደመናው ብርጌ ከጠፈሯ ወድቃ። በፍቅራችን ስበት ሰማያትን ከድተው ከዋክብት ረግፈዋል። በለበስነው ግለት መኖር አቅቷቸው ከመሬት ቀልጠዋል። ማሬ የሚለውን የፍቅሬን ሽክሽክታ ከጆሮ የነጥቆ ንፋስ ያስተጋባ ፍቅራችን ተረጨ በምድር ተናኘ በሰዎች አፍገባ። በሰሙት ወላፈን የነደዱ ሁሉ በደቦ ያማሉ ጠቢባን ሊቃውንት ደመናውን ገልጠው ኮኮብ ይቆጥራሉ። ምስጢሩ ለማወቅ የንፋሱን ቅኝት ዜማ ያደምጣሉ። በፍቅር ደማሚት ደንዳናው ልቧን አፈረሰያሉ። በጠራራ ፀሐይ ከደጃፌ ቆመው ከንፈር ይመጣሉ። አለቀላት ብለው ይጠቋቁማሉ። ቀለጠችኝኛል ባሚት ሲወያዩ ሌሊት በጨለማ አፍርሶ እንደሰራኝ እንደኔ ያላዩ።
የጣሚ ፍቅር ተጸጋይ እንደኔ ያላዩ በሚል ርዕስ በቋጠረቻትና እህህ ከተሰኘችው የግጥም ምድብሏ ባነበበችልን ሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ፍቅርተን እናመሰግናለን።
የመክፈቻዋን ስልት እናስከትል።
የዛሬ 2 ሳምንት ጥር 29 2015 ዓመተ ምህረት በአገሬው የሰዓት አቆጣጠር ሰኞ ከንጋቱ 10 ሰዓት ከ17 ደቂቃ ላይ ነበር። በክፍለ ዘመኑ ውስጥ በአካባቢው ከደረሱት ሁሉ እጅግ የከፋ መሆኑ የተነገረለትና በሬክታር ስሌት 7.8 የተለካ ከባድ ርዕደ መሬት ቱርክንና ሶሪያን የመታው።
በርዕደ መሬቱ የተመቱት 10 የቱርክ ግዛቶች የ15 ሚሊዮን ሰዎች መኖሪያ ሲሆኑ ከነዚህም ውስጥ ከ1.7 ሚሊዮን በላይ የሚሆኑት በአገራቸው ለአመታት በዘለቀው የእርስ በርስ ጦርነት ሳቢያ ከቀያቸው ተፈናቅለው ወደዚያ የሄዱ የሶሪያ ስደተኞች ናቸው። ይህም አካባቢውን በስደተኛ ቁጥር ከዓለም ቀዳሚው አድርጎታል።
እንደተባበሩት መንግስታት የህፃናት ምርጃ ድርጅት ዩኒሴፍ ገለጣም ጥራቸው 4.6 ሚሊዮን የሚደርሱ ህፃናት በርዕደ መሬቱ በተጠቁት የቱርክ ግዛቶች፣ ተጨማሪ ከ2.5 ሚሊዮን በላይ ደግሞ ሶሪያ ውስጥ በሚገኙት የመሬት መንቀጥቀጥ አደጋ በደረሰባቸው አካባቢዎች ይገኛሉ።
በሁለቱ ተጎራባች ሀገሮች በአጠቃላይ በአደጋው ለህልፈት የተዳረጉ ሰዎች ቁጥርም ከ40,000 በላይ ደርሷል።
በዚያ የሚኖሩ ኢትዮጵያውያንስ በምን አይነት ሁኔታ ውስጥ ይገኙ ይሆን? ምን ገጠማቸው ስንል በያዝነው ፍለጋ ነው ከዛሬዎቹ እንግዶቻችን ጋር የደረስነው።
እሺ ከዲጃ ካንቺን ጀምራለን። የት እንደምትኖሪ ምን እንደምትሰሪ ሙሉ ስምሽን አድርገሽ ግለጪልን መጀመሪያ።
እኔ ከደጃ አሊ እንድሪስ እባላለሁ። የምኖረው ቱርክ አንካራ ነው። የብሉ ናይል ኢትዮጵያ ሬስቶራንት በአንካራ ባለቤት ነኝ።
እኔ ሸምሲያ መሐመድ አህመድ እባላለሁ። የምኖረው አታይ ስካንዶሮ። የሁለት ልጆች እናት ነኝ።
እንግዲህ ከደጃ ወደ አንቺ የደወልነው መሆኑን በጣም አስፈቃቂ የሆነ የመሬት መናወጥ ደርሷል እና ያገኘንሽ እዛ ያሉ የኢትዮጵያ እና የኤርትራ ማህበረሰብ ይኖር እንደሆነ ስናፈላልግ ነው አንቺን ያገኘንሽ። ስለ ሁኔታው አውሪን።
ያው እንግዲህ አደጋው እንደደረሰ የሰማነው በዜና ነው። ከቦታው መጥተው እኛ ጋር ያረፉ ሰዎች አሉ እና እኛ በዜና እንዳየነው ነው። እውነትም ያው ከመጠን በላይ ጉዳት በሚባለው ደረጃ ነው የደረሰው። በጣም አሳዛኝ ነው ጉዳቱ። አቅማችን በሚችለው የመጡ ሰዎችንም መጠለያ አድርገናል። አብረን ያለነው
እናንተ ካላችሁበት ምን ያህል ይርቃል ይሄ አደጋው ነውጡ የደረሰበት አካባቢ? የተሰማ ነገር ነበር እናንተ ጋር?
እንደ ማታ ላይ በዜና እንደ አውሎ ነፋስ ነገር ሊኖር ይችላል እንጂ እርግጠኛ ይሄ ዜናው ላይ ይሄ ነገር እንደሚከሰት አይልም ነበር። ግን ጥንቃቄ ማድረግ እንደነበረብን ከመንግስት ተማሪ ልጆቻችን ከቤት እንዳይወጡና ለሰኞና ለማክሰኞ እሁድ ማታ አካባቢ ነበር የተለቀቀው። ነፋስ አለና ምናልባት አደጋ ሊከሰት ስለሚችል ጥንቃቄ አድርጉ ልጆቻችሁ ቤት እንዳይሄዱ ነበር እንጂ ይሄን ያክል ጉዳት ይመጣል ተብሎ አልታሰበም ነበር። ግን ቀጣይ ቀን የሆነው ነገር ሌላ ነው። ምን ያክል ኪሎ ሜትር ይሆናል ለሚለው ብዙ ከተሞች ስለሆኑ ኪሎ ሜትራቸው ይለያያል። ባለ 1000 ይኖራል፣ ባለ 700፣ ባለ 600 እንደዚሁ ደግሞ ከአዲስ አበባ እንደ አዳማ ምናም እንደምንላቸው ቀረብም ያሉ ይኖራሉ። ብዙ ርቀት ያላቸውም አሉ፣ ብዙ ቅርበት ያላቸውም አሉ። ምክንያቱም 10 ምናምን ከተሞች ላይ ነው ጉዳት የደረሰው። በስም እንጂ አብዛኞቹም ብዙም አናቃቸውም።
ሸምሲያ የት ነበር የምትኖሪው? በእለቱስ ያጋጠመውን ነገር እንዴት ትገልጪልናለሽ? እስቲ
እንግዲህ እኔ የምኖረው ካንድሮ አርሶርስ ከራውሴን የሚባል ቦታ ነው። ለከተማው ቅርብ ነኝ ለስካንድሮ። ጠዋት 4:20 አካባቢ ነው ማለት ለሊት እኔ ለሰላት በተነሳሁበት ነው ይሄ ነገር ያጋጠመው። እና ልጆቼን ይዤ በር ከፍቼ ወጣሁኝ ወደ በረንዳው ላይ። በጣም ልጆቼን አቅፌ እኔ ወደ ታች ስመለከት እኔ የሆነ አዋራ ቀይ ነገር ነው ያየሁት። ንፋስ ነበር፣ ዝናብ ነበር። ከዛ በኋላ የሆነውን ነገር አላውቅም። እንግዲህ እኔ የባለቤቴ ወንድም ነበር ይዞን ወደ መኪና ውስጥ አስገባን። በጣም ፍርሃት ላይ ነበር፣ እንንቀጠቀጥ ነበር ያኔ። እና ብዙ ለመግለጽ ይከብዳል። ለምን መሰለሽ ኢትዮጵያ እንደዚህ አይነት ነገር የለም። የሳውዲ ብዙ ተቀምጫለሁ፣ እንደዚህ አይነት ነገር አይቻላቅም። ግድግዳ ይጮህ ነበር፣ መሬቱ ተነስቶ የሚሄድ ነገር ነበር የሚመስለው። በቃ ጩኸት ነበር የግድግዳው። ግድግዳዎቼ ተሰነጣጥቀዋል። የቤቱ ግድግዳ መስኮቶች ይከፋፈታሉ በራሱ በቃ በራሱ በመንቀጠቁ ኃይል መስኮቶች ሁሉ ተከፍተው ነበር።
ፎቅ ቤት ነው ወይስ መሬት ላይ ያለ ቤት ነበር የምትኖሩት?
እኛ ምድር ነው የምንኖረው። አጎታቸው ሁለት ፎቅ ነው። አጎታቸው ልጆች አጎት ላይ ነው የሚኖረው። እኛ ምድር ነበር የምንኖረው። እኔ ይወል ከቤት ተወጥቶ ወደ ውጪ እንደሚኬድ ራሱ አላውቅም። በረንዳ ላይ ልጆቹን እየቆምኩት እዛ ላይም አደጋ ይደርስ አላወቅኩም ነበር። ከዛ በኋላ ነው ሰው የነገረኝ። እኔ ስለምንም ነገር አላውቅም ስለ እንደዛ አይነት እና ከዛ በኋላ ነበር ያው ከድጃ እዚህ እንደምኖር አውቃ ደወለችልኝ። ነገርኳለ ከድጃ ሁኔታውን። ግን ልንመጣ አልቻልኩም ነበር። መንግስት ድንኳን፣ ምግብ፣ ልብስ ሁሉ ነገር እያቀረበ ነበር መንግስት። ግን ቤት መተኛት አልቻልም። ፍርሃት ነው። ይመጣል፣ ይሄዳል፣ ይመጣል። በር ላይ ነበር የምናድረው እንጨት እያነደደን እየሞቀን። ሲመጣም ሮጠን እንወጣለን። ያን ያስፈራሻል። ቤቱ ራሱ የሚጮው ነው የሚመስለው።
ሸምሲያ፣ ምን ያህል ርቀት አለው? እስካንድሮ ለሚባለው ከተማ ቅርብ መሆንሽን ነግረሽናል። ይሄ ከተማ በመሬት መንቀጥቀጡ ከተመቱት አንዱ ነው። ስሜቱ ብቻ ሳይሆን በአቅራቢያው ጉዳት የደረሰበት በጣም ከተጎዱ አካባቢዎች አንዱ ነው ወይስ ራቅ ያለ ቦታ ነው አንቺ ያለሽው?
የአስር ደቂቃ መንገድ ነው ከኛ። እኔ ቤቴ ላይ ቁጭ ብዬ ከተማው በደንብ ይታያል፣ ባህሩ ምናምኑ ይታያል። በባስ ነው ሄደን የምንመጣው። እንደ ኢትዮጵያ እንደ ካቶቪስ ተራ ከመርካቶ እንደዚህ አይነት ነገር ነው።
ቅርብ ነው ማለት ነው?
አዎ ቅርብ፣ በጣም ቅርብ ነው። በጣም ቅርብ ነው።
ሰዎች ላይ ጉዳት ደርሷል በዚህ ከተማ? ቅድም ከድጃም እንዳለችው ብዙ ከተሞች ያካለለ እና ብዙ ጉዳት ያደረሰ ስለሆነ አቅራቢያ ያሉ ከተሞችንም ሊታይ ሰዎች ሊሰማቸው ይችላል። ግን አንቺ አሁን በቅርብ የገለጽሽው ከተማ ውስጥ በመንቀጥቀጡ ሳቢያ የሞቱ ሰዎች ያሉበት፣ ቤቶች የተቀበሩበት፣ እንዲህ ከፍ ያለ አደጋ የደረሰበት ከተማ ነው ወይስ ሌሎች በአቅራቢያው ያሉ ላይ ነው? እናንተ ስሜቱን ብቻ ነው ያያችሁት?
በጣም ብዙ ጉዳት የደረሰበት አስተማሪ ከነ ልጆቹ የሞቱበት እርግጥ ነው የምነግርህ። የአምስት ወር ልጅ ተርፎ እናትና አባት የሞቱበት አያትና አጎት እንግድነት የሄዱና የሞቱ እንዲህ እንደ አይነት ነው ያለው። እናት ከልጅና ልጆቿ የሞተች የባለቤቴ የወንድሙ ያክስት ልጅ ናት። አሁን ከነ ልጆቿ የሞተችው ራሱ ይሄም የሞተው ሰውዬ ያልኩክ የሷ ቤተሰብ የህቷ አማች ነገር ነው የሞተው። ልጁ ያምስቶ ልጅ ተፈዋል። እናትም አባትም አጎትም አያትም ነው የሞቱት ለእንግድነት ሄደው ማለት ነው። እንዲህ አይነት ነገር ሰምቻለሁ። ያው እሷም ሄዳለች ለቀብሩ ከኛ ጋር።
በጣም የሚያሰቅቅ ነው። አንቺ የምትኖሪበት አካባቢ ብዙ ኢትዮጵያውያን ይኖሩ ነበር መታቂያቸው ወይም በዚህ አደጋ የተነሳ ያወቅሻቸው?
ላላ ያው እኔም ማቃቸው ኢትዮጵያኖች ነበሩ። ኢትዮጵያ ሶማሌዎች እስካንድሮ ትምህርት ቤት ዩኒቨርሲቲ የሚማሩ ቤቴም ይመጡ ነበር አንዳንዴ። እነሱ ጋር ስደውል እነሱ መንግስት ወደ ሌላ ቦታ ወስዷቸዋል። በእኛ ልጆች ላይ ክፋት የደረሰ ነገር የለም። ግን ወደ ጋራባ መራሽ ወደሚባል ቦታ ጋር የእኛ ልጆች ደርሶባቸዋል።
ብዙ ኢትዮጵያውያን ተማሪዎች ነበሩ?
አዎ፣ እነዚህም ሶስት ወንዶች ልጆች ናቸው። ግን ጋራባ መራሽ የሚባለው ቦታ የሚማሩት ነው። የሆነች መታ አንቺ ነው የምትመስለው ምናምን አሉኝ ቤት። ከዛ ዊ አላስቻለኝም ሄጄ ሊያት ብዬ ሲሄድ ታንዛኒያዊ ናት ኢትዮጵያ አይደለችም። በስልክ አብሬያት አወራኋት። ነይ እባክሽ አትሂጂ እኔ ጋር ተቀመጪ፣ የኔ ቤት በጣም ጉዳት የለውም ስላት በጣም ሰብታለች። እሷ የሆነውን ነገር ስሜቱን እሷ ናት የምታውቀው እዛ ያለውን ያየችውን። እና ቁጥሯን ተቀበልኳት። የዛን ጊዜ ምሳ ምናምን እራት አብልተዋት ባቡር እየጠበቀች ነበር ወደ ሌላ ቦታ መንግስት ሊወስዳቸው። ከዛ ተለያየን ቁጥር ተለዋወጥንና እሷ ያለችኝ ሶስት ኢትዮጵያኖችና አንድ ጅቡታዊ አንድ ክፍል ነበር የሚማሩት አንድ ቤት ነበር የሚኖሩትና ያው አራቱም ላይ አደጋ እንደደረሰ ነገረችኝ። ጅቡታዊው እንደሞተ እዛው ያለ ይሰማች ተነገራት። እዛው ሶስቱ ኢትዮጵያኖች ግን ከዛ በኋላ እኔ የማውቀው ነገር የለም እንግዲህ እሷን አላገኘኋትማ እነሱም እዛው ተቀበሩ አለች።
ከዛ ወዲህ ምንም የት እንዳሉ የሚታወቅ ነገር የለም?
ምንም የሚታወቅ ነገር የለም፣ አልሰማሁኝም። ከዛ በኋላ
ከብሉ ናይል ባለቤት ከከዲጃ ጋር አሁን አብራን ካለችው ጋራ በፊት ነው የምትተዋወቁት ወይስ ይሄ አደጋ ሲደርስ ነው ወደ እናንተ የደወለችው?
አይደለም፣ ልንገርሽ ስለ እሱ ታሪክ ደግሞ በጣም ረጅም ታሪክ አለው ስለኛ ስለ ከዲጃ። እኔ ከዲጃን ትንሿ ልጄ በጣም ችግር ነበረብኝ ከባለቤተሰቦችና ትንሿ ልጄ ኢንተርኔት ውስጥ ገባና አንካራ ውስጥ እዛው አካታይ በጣም የስምንት ሰዓት መንገድ ነው ከኛ ወደ ከዲጃ ለመምጣት የስምንት ሰዓት መንገድ ነው። ኢንተርኔት ውስጥ ገባና ብሉ ናይል የሚባል ሆቴል ታያለች። ከዛ ማማ ይሄ የኢትዮጵያ ሆቴል ነውና አገኘው አንካራ ላይ ስላለች። እኔ ገና 3 አመቴ ነው ወደዚህ ከመጣውና ማንንም አላውቅም ኢትዮጵያዊ ነበር። ከዛ በቃ ምንም ማንንም ሳልናገር ቲኬት ቆርጬ ከዛ ልጆቼን ይዤ ወደ እዚህ መጣ ወደ አንካራ ኤምባሲ ለሚወስደኝ ሰው ታጣ ወደዚህ መጣው። እኔ በእውነት የምነግርሽ ነገር አላውቅም ስለ ከዲጃ ያው አጠገቤም ስላለች አይደለም። እኔ ስለ እሷ ሳወራ በጣም ቢያንቀኛ ምንም ሳትቆጣተርብኝ ሳትቆጣ በሯን ከፍታ ኤምባሲ ወስዳኝ ወረቀቴን አስጨርሳልኝ ቤቷ አንድ ሳምንት አስቀምጣኝ መልስ ወደ አለሁበት ሸኘችኝ። እና አሁን አይደለም ማቃስ ያኔ መጀመሪያ ነው የተዋወቅነው እኔና ከዲጃ። ይሄን ጉዳት ሲደርስ አምባሳደርም አልተውኝም እሷም አልተወችኝም። አምባሳደር መኪና ልከውልኝ ከትናንት ወዲያ ልከውልኝ በእውነት ነው የምልሽ ከበር ላይ ነው መኪና ሹፌር የመጣና የወሰደኝ ትናንትና።
ክቡር አምባሳደር አደም መሐመድ አንካራ ያለው የኢትዮጵያ ኤምባሲ ባለሙሉ ስልጣን
ከዲጃ አለሽ መስመር ላይ ቁጭ አረግንሽ?
አዎ አለሁ፣ እየሰማኋችሁ ነው።
በስፍራው እንደነበረ ሰው ነገሩ ሲከሰት የነበረውን በአቅራቢያው ያሉ የተጎዱ ኢትዮጵያውያን በተመለከተ ከሌሎችም የሰማችሁን ጨምራ ሸምሲያን ጫውታናለች። ከዲጃ አንቺ እነ ሸምሲያን እና ሌሎችም እየረዳሽ እንደሆን ተገንዝበናል። ምን ያህል ሰዎች እየረዳሽ ነው? እንዴት ነው ሰዎችን ማሰባሰብ የጀመርሽው? በዙሪያሽ ያለው ሁኔታስ ምን ይመስላል?
አልሐምዱሊላህ ያው እኔ አገልግሎት ሰጪ ነኝ። የተቸገረ ወይም አገልግሎት ሰጪ አገልግሎቱን ተጠቅሞ የሚሄድ ችግር የሌለበት ማንኛውንም ሰው ያው ሁለገብ ሆኜ ሰርቪስ አገልግሎት ሰጣለሁኝ። ያው ችግር የሁላችንም ነውና ነገ ጧት በሚለው የተቸገሩትን አቅሜ በሚችለው አልመልስም። ኢንሻአላህ የወደፊት ህልሜም ሀሳቤም እቅዴም እውን ይሆናል ብዬ የምለው ወደፊት እንደዚህ አይነት የመሬት እንትን ይመጣል ሳይሆን ሌላ በችግር ውስጥ ካሉ ሰዎች ጋር ያው ከፈጣሪም ጋር ጥሩ መንገድ ስለሚኖረው አሁን ብቻ አይደለም ከበፊትም ለህክምና ከኢትዮጵያ የሚመጡ ሰዎች
ጥሬ ገንዘብ የማይኖረኝ ከሆነ አትሊስት ምግባቸውን በመሸፈንና አቅሜ በሚችለው ወደ ቤቴ እንትን በማለት እነሱ ነገሮች ላይ አቅሜ የፈቀደውን አደርጋለሁ። ኢንሻአላህ ወደፊት ደግሞ ፈጣሪ በፈቀደ መንገድ ወይ የራሴ ይኖረኛል ወይ እንግዲህ ከመንግስት ጋር በትብብር ብዙ ቅዶች ውስጥ ነኝ። አልባት አሁን እየተቸገርኩ ያለሁት የወንድ እንግዳና የሴት እንግዳ ሲቀላቀልብኝ አብዛኛውን ጊዜ ከኔ አቅም በላይ ሲሆን አንዳንድ በጎ ማድረግ የሚፈልጉ ሀበሾች ላይ ያው አፋውጥቶ በመጠየቅም ሆነ እነሱም በሚያዩት መንገድ በመረባረብ የወንድ እንግዶች ሲመጡ ሆቴል ከፍለና ሳድራለን አዋጥተን ሳይኖረን ሲቀር ደግሞ ባልኖረን መንገድ ምን ማድረግ እንዳለብን ሬስቶራንት አካባቢ ኦፊሶችን በማዘጋጀት አሁን የወንድ እንግዳ እዛ አስቀምጠን ያለ ነው። የሴት እንግዳ ወደ መኖሪያ ቤት ወስደናል ማለት ነው።
ምን ያህል ሰዎች ነው በዚህ ሁኔታ በዚህ በመሬት ነውጡ የተጎዱና የተፈናቀሉ በአንቺ በኩል ያገኘሽውና የረዳሽ ያለሽው?
እኔ ጋር ያሉት አሁን አራት ናቸው። አንዲት እናት ከነ ሁለት ልጆቿና አንድ ወንድ ናቸው ወደ እኔ የመጡት። ግን እዛ አካባቢ የቀሩ አሉ። ያው የቱርክ ትዳር ያላቸው ሴቶች የኛ ልጆች አሉ። አብዛኞቹ ውጭ ላይ ድንኳን ምናምን ተሰጥቷቸው ያደሩ ያሉ ልጆች አሉ እዛ ከነ ባሎቻቸው። ባሎቻቸው ቱርኮች ስለሆኑ አንዲት ብቻ ወደ እኔ እንድትመጣ የፈለግኳት ነበረች። ነፍሰ ጡር ስለሆነች በድንጋጤ ትንሽ የጤና ጉዳት ዶክተሮች እንዳትንቀሳቀሺ በማለት እንዳሳረፏት እና መምጣት እንደማትችል እንቅስቃሴ ካደረገች ሽሉ ጉዳት ሊደርስበት እንደሚችል ነግረዋት ምንም ማድረግ አልቻልኩም። በሱ አዝኛለሁ። ያው ሌሎቹ ብዙ ናቸው። ያው አብዛኞቹ ምንድን ናቸው እንደኔ ያገቡ ባለትዳሮች ከባሎቻቸው ጋር የሚኖሩ ናቸው። አብዛኞቻችን አንተዋወቅ ነገር ያው እንዲህ አይነት ነገር ሲደርስ ነው እንጂ በየከተማው አልፎ አልፎ አሉ ጉዳት የደረሰባቸው ከተሞች ላይ። አንድ ሁለት ልጆች ግን መኪና ውስጥ እንደሚያድሩ አንዲት ሙና የምትባልና ኤደን የምትባል አሉ። ኤደን የምትባሏ መምጣት ስላልቻሉ ነው ይመጣሉ ብዬ ገምታለሁ።
ከዲጃ እንግዲህ አንቺ አሁን ከተለያየ ቦታ ችግሩ የጠናባቸው መምጣት የሚችሉ በአቅምሽ ወደ ራስሽ አምጥተሽም ወንድና ሴቶችን አንድ ላይ መርዳት በማይቻልበት መንገድ እየፈለጋችሁ በሌላም ዘዴ እንደምትረዱ ነግረሽናል። ሁኔታው አሁን የቱን ያህል ተረጋግቷል? እንግዲህ ገና ጥቂት ቀናት ነው የተቆጠሩት። ሰዎች ዘለቄታ ባለው መንገድ የሚረዱበት ነገር እየተመቻቸ ነው ከምታዩት? በአካባቢያችሁም በመገናኛ ብዙሃን ከሚሰጠውም መንግስት የሚያደርገውም ሆነ ዓለም አቀፍ እርዳታ ምን ይመስላል አሁን ያለው አጠቃላይ ሁኔታ?
ያው እንግዲህ መንግስት እውነት ለመናገር ያው የዚህ ሀገር መንግስት በጣም ጥሩ በሚባል ደረጃ ነው። ድሮም የታወቀ ነው። አሁንም እርዳታዎቹ እንደቀጠሉ ነው። ኢብን እንኳን አሁን አንድ ምሳሌ ብወስድ ጎረቤቴ ሆቴል አላቸው። እዛ መጥተው ሰፍረው አሉ አብዛኞቹ ከዛ የተፈናቀሉ በየሆቴሉ ሆቴሎች ሞላ ሞላ ብለዋል። አንካራ ላይ በየሆቴሉ እያከፋፈለና ኢብን አሁን ራሱ ከጎረቤት ከመጣላቸው ሆቴል ከያዙት ሰዎች ተርፎ እኛ ጋር ሬስቶራንት ድረስ ሁሉ የቸገረው ካለ መብላት መጠጣት የሚችል ተብሎ ፓክት የተደረጉ ምግቦችና የሚጠጡ ነገሮች ኢብን እኛ ጋር አለ አሁንና ጥሩ በሚባል ደረጃ ያቅማቸውን እያደረጉ ነው ከሚባለው በላይ ማለት ይቻላል። ያው የኛ ኢትዮጵያ ኤምባሲም አንካራ ያለ ኢትዮጵያ ኤምባሲ ሰብስቦ የደረሱትን ሰዎች በማወያየት የኪስ ገንዘቦችንም በመስጠት ትብብር በማድረግ እኛም ጋር የመጡትን ሰዎች መኪና ልኮ በማስመጣት ያው ትብብራችን አንድ ላይ ሆነን ቀጥለናል ማለት ነው።
ሸምሲያ እንግዲህ ልጆች እንዲህ አይነት ነገር ሲከሰት አደጋ ሲከሰት በልጆች ላይ የሚኖረውን ፍርሃት እና ጭንቀት ምንም መገመት የሚያቅት ነገር አይደለም። እንዴት ነበሩ? እንዴት ያሻቸው? ምን አይነት ስሜት ውስጥ ነበሩ ልጆችሽ?
ትልቋ ልጄ ምግብ አትበላም ነበር 3 ቀን የምግብ አትበላም ተቅማጥ ያማት ነበረ። እንደውም አኪም ቤት ልውሰዳት ብዬ ነበረ። አኪም ቤት የዛን ሰዓት መንደሩ የተሰነጣጠቀ ስለነበረ መውሰድ አልቻልኩም። ቤት ውስጥ ይሁን እንደዚህ አይነት ነገር ስለሌላት ብሎ ትኩስ ትኩስ ነገር እያበላዋት ነበር። ትንሿ እስካሁን ያው እስከምንመጣ ቀን ድረስ ብቻዋን ወደ ሽንት ቤት አትሄድም። ባኞ ለማድረግ ትፈራ ነበር። ወደ መኝታ ቤት አትሄድም ነበር። እንኳን እነሱ እኔም ፈራ ነበረ። ያ ድምፅ ነገር ይመጣል እንቅልፍ አንተኝ ቤት ገብተን ልንተኛ ብለን አሁን 5 ደቂቃ 2 ደቂቃ 1 ደቂቃ ይመጣን ያለ አሁንም አልሄደም። እዛው አካባቢ ያለ ሰው ራሱ ህፃናቶች ሁሉ በጣም ይፈሩ ነበር ቤት መግባት። ልጆች ደግሞ እኔ ጋር ነበሩ ከዋናው የመጡ ሰዎች እኔ ከነሱ ሳል ያለ ስለነበረ የኔ ቤት ግስም ተጣጠቅም በጣም የፈረሰባቸው ሰዎች 2 ቤተሰብ 3 ልጆች ያላቸው መጥተው እኛ ጋር ነበሩና ልጆቻቸው በጣም እንኳን ልጅ አይደለም ሴትዮዋ ራሷ ትልቅ ትፈራ ነበር። ለትንሿ ልጅ እናቷን አስለቅም ነበር የአንድ የ4 5 ዓመት ልጅ እናቷን አስለቃት ነበር ይዛ ወደዛም ስትሄድ እናቷን ይዛ ነበር እና በልጆች ላይ ተባን ነበር በተለይ ትልቋ ልጅ አሁንም ትፈራለች ምግብ አትበላ
ስንት አመት ናቸው ልጆችሽ
መስማት አትፈልግም
እድሜያቸው ምን ያህል ነው ልጆችሽ
ትልቋ 14 አመት ትንሿ 12 አመት
ገና ታዳጊዎች ናቸው የሚያስጨንቀው ነገር ለማወቅ ያህል እድሜያቸው ደርሷል በርትተውም ሌላ ነገር ባያረጉ
አዎ
ቆንጆት እንግዲህ እንዲህ ያለ ድንገተኛ ነገር በታሪክም ሰዎች በቀጥታ የሚያውቁት ነገር ጋር ማያዛምዱት በወሬው በዜና ካልሆነ በቀር የማያውቁት ነገር እንደመሆኑ እንኳን ለታዳጊዎቹ ለአዋቂዎቹም እንግድነቱና አስጨናቂነቱ የበረታ ነውና እንደው ወደ ኋላ ለመልሳት ፈለኩ ሸምሲያን መሬት መንቀጥቀጡ በተከሰተ ጊዜ እንደየቦታዎቹ ሁኔታዎቹ የሚታዩትም ነገሮች ይለዋወጣሉና እንደው ስዕሉን ብትሰጪን አንዳንድ ቦታ ቀደም እንዳልሽው የመሬት መሰንጠቅ ናዳ አይነት ነገር ይታያል አንዳንድ ቦታ ገደል ይሰራል አንዳንድ ቦታ ከስር የሚፈነዳ ነገር ካለ የእሳተ ገሞራ አይነት ነበልባል ሰዓት የሚቀልጥ ነገር ይታያል አንቺ እንደው ያየሽው ነገር አለ በቀጥታ
አዎ ምን ይመስል መሰለ ይሁን ያሚንካም ፊልም አለ አይደለ መሬት እየተሰነጣጠቀ ሰዎች እያለቁ አስፋልቱ እየተሰነጠቀ ወንዝ ውስጥ ሲገቡ እንዲህ አይነት ፊልም ነበር የሚታየኝ አሁንም ያየሁት ያን ያየሁት ፊልም ነው የመሰለኝ ለምን በዛን ሰዓት እኔ ከልጆቼ ጋር ሄጄ ባህር ላይ ፎቶ እነሳ ነበር ያ እንደ ወንዝ ነገር ነበር የወንዝ ድልድይ ያለ አይደለ ያገራችን እንደዚህ ነበረው ወደ ታች ሰምጦ ባህሩ ገንፍሎ ከተማውን ወሮ ነበር የስታንድሮ ከተማ ባህሩ ራሱ ገንፍሎ ነበርና ያ ያየሁት ፊልም ነበር የሚታየኝ የአሜሪካኑ ፊልም ወጣ ከልጆቼ ጋር ንፋስ ነበር ዝናብ ነበር በቃ ይሄ ወደ ከተማው ተመለከት ቀየን መሰለው አዋራ እስካሁን ነው የነበረው ድንጤላ የሚሰማኝ የሳራ ደጋው ጩኸት ምናምንና ከባድ ነበር ይሄ ለመግለጽ በጣም ከባድ ነው
ሸምሲያ እንግዲህ በአደጋው በኋላ የመጡ ዜናዎች እና ዘገባዎች ላይ በዛ አካባቢ የሚሰሩ ትላልቅ ህንጻዎች ተገቢውን ደንብ የህንጻ አሰራር ደንብ ያልተከተሉ እንደተፈለገ የተሰሩ በመሆናቸው ያ ለህንጻዎች መደርመስ እና ለደረሰው ጉዳት ትልቅ አስተዋጽኦ አድርጓል የሚል በዜናም እኛም ጋር በሚመጡ ዜናዎች እና ስለሱ ነገር የሰማሹ ነገር አለ አንቺም ወይም ከዲጃም
ስለሱ ደግሞ ልንገርሽ እኔ ትናንትና አዳና በሚባል በኩል ነበር ያመጣ ሹፌሩና የቱርክ ዜጋ ሹፌር ነው አዳና የሚባለው ቦታ ጋር በጣም ትልቅ ፎቅ እንደ አንካራ ምናምን አለ ሰው ያለው በጣም ተጎድቷል አዳና ነበር የተባለው አዳናም ነበር ይሄ ነገር ጠየቅኩትና አንተ እንደምን ተጋገር እኮ እንደኛ እንደስካንድሩ አይደለም ስለው ላ አለኝ እዛ የሆነው 25 ፎቆች ላሉ ፎቆች 25 ተነደዋል እንጂ ሌሎቹ አልተነቁም ያ 25ቱ በስነ ስርዓት ያልተሰሩ ፎቆች ናቸው እንጂ ሁሉም እንደዚህ አይነት ናቸው አለኝ እንደምንም ያልተነካ ከተማ ነው የሚመስለው ግን ሰው ፈርቶ ከቤቱ አጠገብ ድንኳን ተክለው ነው የሚኖሩት ማለት ነው ወደ ፎቁ ላይ መኖር ፈርተው አንታኪያና ስካንድሮ የሚባለው በጣም በላይ ነው ፎቆቹ የተናዱትና ያዳና ጥሩ ነው እንግዲህ 25 ፎቆች ስንት ሰው እንደሚኖር ያንን መገመት ነው ከባድ ነው ያገሩ መንግስት እነዛም ሲወጡ የያዛቸው መሰለኝ ባለ ፎቆቹ እንዲህ አይነት ነገር ሰምቻለሁ እኔ እቺ ወደ ሌላ ሀገር ለመሳፈር ብለው ያዘዋቸው ነው የሚባለው ከአየር መንገድ ደግሞ በጣም የሚገርምሽ አዳዲስ ፎቆች ናቸው የተናዱ የነበሩ ፎቆች አልተናዱም የድሮዎቹ ከባድ ነው እና ያው በስነ ስርዓት አልተሰሩትም
ከዲጃ ወደ አንቺ እንመለስ ቅድም አሁን በምትረጂው ሁኔታው ያስገደደውን የተጎዱ ሰዎችን አፈላልጎ ያቅምሽን ለማድረግ እንደምትሞክሪው ወደፊቱም እንዲያውም ወደ በጎ ፍቃድ ስራ የመግባት ሐሳብ እንዳለሽ ጠቆም ማርገሽናል እንግዲህ አንዳንድ ጊዜ የልብ ፍቃድ እንጂ ፈተና ባለ ጊዜ ነው የበለጠ ያንቺንም ጥንካሬም ፍላጎትሽ መሆኑንም የምታዩ አሁን ለተቸገሩ መድረስ ጊዜው የጠየቀው ነገር ነውና ማድረግ አይቀርም ምን ያህል ጊዜ ሆነሽ እንደው እስኪ ስለራስሽ በመጠኑ ውይይታችንን ከመቋጨታችን በፊት ብንረዳ አንቺ ራስሽ የዛ ሀገር ነዋሪ ከሆንሽ የኢትዮጵያውያን ምግብ ቤት በአንካራ ከፍተሽ ጥሩ ስራ እየሰራሽ መሆንሽንም ተረድተናል በምን ያህል ጊዜ ውስጥ እንደው እንደዚህ ያለ የንግድ ስራ ውስጥ እስገባሽ እስኪ ስለራስሽ ባጭሩ አጫውቺን
ያገር ከመጣ 4 አመት ያለፈኝ ነው 4 አመት አልፎኝ አሁን 5ኛዬን ይዣለሁ ኢትዮጵያም ሆቴልም ላይ በንግድ ስራዎች ሞክር ነበረ። ያው ሾርት ኮርስም ቢሆን ሆቴል ማኔጅመንት ነው ተማርኩት። በልምድም የመስተንግዶ ልምድ ነበረኝ። ከዛም አልፎ የግል ሱቆችና የግል ሬስቶራንት ካፌዎችን ከፍቶ በመንቀሳቀስ ኢትዮጵያም ላይ እንትኑ ነበረኝ ፈምሌላ። ከዛ ወደ ቱርክ ከመጣሁ በኋላም ሙያው ስለነበረኝ ወደዚህ ቢዝነስ ለመግባት ብዙ አልፈጀብኝም። በመጣሁ በሶስት ወሬ ማለት ይቻላል ከሰዎች ጋር ሸር አድርጌም ቢሆን የራሴ ነበረኝ። አሁን ላይ ደግሞ ያው ሙሉ በሙሉ ወደ ራሴ ለመጠቃለል ነው ያለሁትኝ። ይሄን ይመስላል።
ራስሽን አቋቁመሽ የተቸገሩ ወገኖችሽን ለመርዳት የበቃሽውና ትልቅ ነገር ነው የሚያስመሰግን ነው። እንግዲህ ካሁን በኋላ ሸምሲያ ምንድነው ቀጣዩ ያንቺና የልጆችሽ ጉዞ የሚሆነው?
እኔ ከድጃ ጋር አንድ ወር ተቀምጬ ልጆችም እዛ ስለሆኑ ትምህርት ቤታቸው ትልቋ 9ኛ ክፍል እየተማረች ነው፣ ትንሿም 7 ነው የምትማረው። ሁኔታው ታይቶ የተባለውን ነው እንግዲህ አሁን የምነግርሽ። እዛ ብዙ ተማሪዎች ነበሩ። እንደ ኮሮና ጊዜ ኦንላይን ነው የሚማሩት ነገሩ እስከሚስተካከል ድረስ መንግስት ያለው። አሁን ከአንድ ሳምንት በኋላ ይከፈታል ትምህርት ቤት። ግን ሲከፈትም ብዙ አስተማሪዎች ስለሞቱ ኦንላይን ይጀምራሉ። የዛ የአታይ ስካንድሮ ተማሪዎች ማለት ነው። ከወር በኋላ ሄድንና የሚስተካከል ነገርም እንግዲህ ከሆነ አስተካክላለሁ ከአላህ ጋራ ኢንሻአላህ።
ለቤተሰቦችሽ እንግዲህ ይሄንን የሚሰሙ ካሉ ምን ማለት ትፈልጊያለሽ? የት ነው ያሉት ቤተሰቦችሽ? ሀገር ቤት?
አዲስ አበባ ናት ያሉት። እናቴ ደግሞ ግንጭ የሚባል ቦታ ናት ያለችው። ወንድሞቼም ቤተሰቦቼም ጅዳ ያሉትም ቤተሰቦቼ አሜሪካንም ቤልጅየምም ያሉት ያጎቴ ልጅ ሁሉም ከጎኔ ናቸው። በየሰዓቱ ነበር ቴሌፎን፣ ምንም አልበረደም ነበረ ቴሌፎኑ። ኢንተርኔት ዝግ ነበረ፣ መብራት ጠፍቶ ነበር የዛን ጊዜ። ግን ተጨናንቀው እየደወሉ እየጠየቁ ነበረ፣ ጅዳ ያለ ሰው፣ የሚያቀኝ ሰው፣ ጎረቤቴ፣ በጣም ሁሉም ተጨናንቆ ነበር። እኔ ሰላም ነኝ አለሁኝ። ከነ ልጆቼ ወደ አንካራ ገብቻለሁ። ደግሞም ነግሬያቸዋለሁ ስለ ከድጃ ያውቃሉ ቤተሰቦቼ። እና እኔ በጣም በትልቁ ነገር ማንን እንደማመሰግን ልንገርሽ፣ አምባሳደርን በጣም አመሰግናለሁ። ቱርካይ ከዛ ያወጡኝ በጣም ዘር ሳይሉ በኢትዮጵያነት ብቻ አግዘው ከዛ ያወጡኝን በጣም ነው የማመሰግነው። አምባሳደርን፣ ከድጃ አሊን አላህ እድሜ ይስጣት፣ የልጆቿ እናት ያድርጋት፣ አላህ ብድሯን ይፈላት። እኔ አይደለሁኝም እንግዲህ ሰው ነኝና፣ እኔ አላህ ብድሯን ይፈላት፣ እሳቸውንም አላህ የኢትዮጵያ ሕዝብ ሰብሳቢ ያለህ ያድርጋቸው።
ከድጃስ አንቺ ስም አጠቃላይ የምትዩ አለ? እንግዲህ ፈተናው ገና አላበቃም፣ የሚኖረውንም ሁኔታ መከታተል ይፈልጋል። እኛም ምናልባት ወደፊት ተመልሰን እንዴት ናችሁ እንላለን። ልትነግሪን የምትፈልጊው ያልተናገርሽው ነገር ካለ ከድጃ ላንቺ እድል እንስጥሽ።
ያው እንግዲህ ኢንሻላህ ፈጣሪ በፈቀደ መንገድ፣ ፈጣሪም ከጎናችን ነው። ፈጣሪ ድረስልን፣ ዱዓ ነው መጸለይ ነው። ያው ነገሮችን በሂደት ማስተካከል ከፈጣሪ በተጨማሪ ሰዎች እርስ በርስ መተሳሰብ፣ መጥፎ ነገሮችን አለማሰብ፣ በየትኛውም የሰው ልጆች መንገድ፣ በየትኛውም የሰው ልጆች አስተሳሰብ ነው የምለው። ምክንያቱም ችግር የትኛውም ሀገር ላይ ይደርሳል። ችግር በየትኛውም ሰዎች ላይ ስለሚደርስ የአብሮነታችንን ጉዳይ ባንዘነጋ የሚለውን ነገር ነው ማስተላለፍ የምፈልገው። ምክንያቱም እኔ ችግር ደርሶብኝ አይቼዋለሁ። ቱርክ ላይ የመጣሁት ቱርክ ለመምጣት አስቤ ሳይሆን ባለቤቴ ታሞብኝ ነው። በቫኬሽን ነው መጀመሪያ የመጣ ነው፣ ግን ባለቤቴ በአጋጣሚ ሳይታወቅ ታሞ ነበር። በጣም በሚገርም ሁኔታ ስንት ሺህ በስሩ የሚያስተዳድራቸው ሰራተኞች አሉ። ሰመራ ያለው ጨው ፋብሪካ የኤስቲቢኤስ ጨው ፋብሪካ ጀነራል ማናጀር ነበረ። ይህ ከመጣ በኋላ የነበረበት የበሽታ አይነት ካንሰር ሆኖ በመገኘቱ እሱን በማስታመም 1-2 ዓመት ሆስፒታል፣ በዛ ላይ ፋሚሊ ማኔጅ በማድረግ ፕላስ ስራ ማኔጅ በማድረግ ብዙ ውጣ ውረዶችን አልፌ ስለሆነ እዚህ የደረስኩት። አሁንም ነገሮችን ብቻዬን ሆኜ ማኔጅ በማድረግ አንዳንድ በጎ አድራጊ ኢትዮጵያኖችም ሆኑ ቱርኮች ከጎኔ በመሆናቸው የበለጠ ደግሞ እንድበረታ እንዲጠነክር ስላደረጉኝ የባለቤቴም ከጎኔ አለመኖር እሱ የሚያስተማረኝ አንዳንድ ነገሮች ከሰዎች ጋር አብሮነቴ እንዲቀጥል ሰዎችን በመርዳት መንገዶችን መጓዝ እንዳለብኝ የነገረኝ ነገር ስላለ እኔም ሁለት ሴት ልጆች እና ስለሆንኩኝ ከህዝቦቼ ጋር ብሬ ለመጓዝ እንደዛ ነው ቅዴ።
ይሄን ያህል ተተያየን ቆየት ብለን ደግሞ እነዚህ የተማሪዎቹንም ሁኔታ የምትሰሙት ነገር ካለን ጠይቃለን። ለአሁኑ ግን እዚህ ላይ እንቋጫለን። አሉላ ምን ይመስልሃል?
ትክክል ብለሻል ቆንጅት። ሂደቱ እንዳልሽው ገና ያልተጠናቀቀ ስለሆነ መልሰን እናገኛቸዋለን። ተቀባይ ሆና የወገኖቿን ሰብስባ የምትረዳውን ከዲጃ አሊ እንድሪስን እንዲሁም ደግሞ ኢትዮጵያውያን ወዳጅ አግኝታ ከዲጃ የተንከባከበቻት ያለችውን ሸምስያ መሐመድ አህመድን ሁለታችሁንም አመስግነን መልካም ድል ተመኝተን እንለያይ።
ደህና ሁኑ። በጣም እናመሰግናለን።
እኛም በጣም እናመሰግናለን። ኑሩልን
ኑሩልን።
ከተመሰረተ 30 ዓመት ሞላው።
ትውልድ ኢትዮጵያ የዩናይትድ ስቴትስ ነዋሪዎች ለማህበረሰብ ልዕልናና እድገት እንዲሁም ህይወት መሻሻል በዩናይትድ ስቴትስ የሚኖሩትን የሀገራቸው ልጆች ለማክበርና ለማወደስ ጥቂት ጓደኛሞች ያቋቋሙት ድርጅት ነው።
ዛሬ የአንድ ጎልማሳ አድሜ ሞላውና ለብዙዎችም አርአያ መሆን የቻለው የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲጠራ ሲድ
ማይቲ ዳያስፖራ ሀያሎቹ ትውልደ ኢትዮጵያ የዩናይትድ ስቴትስ ነዋሪዎች ሲል የዘንድሮውን ምርጦቹን ይፋ አድርጓል። እንተዋወቃቸዋለን።
የመጣበትን ሂደትም መለስ ብለን በጨረፍታ መልከት እናደርጋለን። ከወቅቱ የድርጅቱ ፕሬዚደንት ከቶ አክሊሉ ደምሴ ጋር በሚኖረን ቆይታ ወደዚያው እናቅና።
አቶ አክሊሉ ደምሴ በዩናይትድ ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት የማህበረ ግዩራን ዘረ ኢትዮጵያ የወቅቱ ፕሬዚዳንት፣ በዘንድሮ በ30ኛው ዓመት ስነ ስርዓታችሁ ለየት ያለ ዝግጅት ያዘጋጃችሁ ይመስላል። ቀድሞ እንደምታደርጉት ዘንድሮም ከፍተኛ ውጤት ያስመዘገቡ የሁለተኛ ደረጃ ተማሪዎችን ከሀገር ውጭ የሚኖረውን ኢትዮጵያዊና ትውልደ ኢትዮጵያ ሀያሉ ዳያስፖራ በሚል ትሸልማላችሁ። ይፋ ባደረጋችሁት ጋዜጣዊ መግለጫ እንደተመለከትኩት ሉላ አስፋወሰን፣ ኡስታዝ ጀማል፣ ርብቃ ኃይሌ፣ ወይዘሪት ኢትዮጵያ ተማሪያም 9 ሰዎችና 2 ተቋማትን ነው እውቅና የሰጣችሁት። እስኪ ንገሩን እንዴት እዚህ ላይ ደረሳችሁ? 30ኛው ዓመትስ በምን መልኩ ነው ለየት ማለ ሁኔታ ለማስተናገድ የተሰናዳችሁት?
እግዚአብሔር ይመስገን። መቼም ወደ ኋላ ስንመለከት ወደ 30 ዓመታችን ነው እንግዲህ አሁን እዚህ እንደርሳለን ብለንም አላሰብንም። የዛሬ 30 ዓመት ስንጀምር ነው በጥቂት ሰዎች ተጀምሮ በየዓመቱ ወደ ላይ ይወጣ። ለምሳሌ በኢትዮጵያ ጥሩ ነገር የሰሩትን ምሳሌ ይሆናል ብለንም እና ከብራቸው ታላላቅ ሰዎችን ደግሞ እነሱን ምሳሌነት የሚያዩ ተማሪዎችን በማክበር ለብዙ ጊዜ ሰጥተናል። እንዲያውም ሲኤንኤን ሂሮ የሚባለው ነገር ከመምጣቱ በፊት ነው እኛ የጀመርነው። ዳያስፖራ የሚባለውም ቃል በኮሚኒቲያችን እየተስፋፋ ሄደው እኛ ከጀመረ በኋላ ይመስለናል። ያው ዳያስፖራ ማለት ቅድም እንደተጠቀስከው ግዩራን ማለት ነው። ማህበረ ግዩራን ዘረ ኢትዮጵያ ይች ነው። እና በዚህ አመት 30 አመታችንን በምናከብርበት ጊዜ እንደምታውቀው በኮቪድ ምክንያት ለአንድ 2 አመት ብዙ አክቲቪቲ አልነበረንም። ነገር ግን አሁን መለስ ብለን ቦርዱ ተሰብስበን ስናስብ ባለፉት 2 አመታት እንደውም ሀገራችን ብዙ ነገር ውስጥ በገባችበት ጊዜ የግዩራኑ ኮሚኒቲ ብዙ አስተዋጽኦ አድርጓል ለኢትዮጵያ። ከዛም ውስጥ አንዳንዶች አሉ እናከብራቸው እንደ ኤፓክ እንደ አቶ ኡስታዝ ጀማል አይነቶቹ አባይን ሁኔታ በሚመለከት ብዙ አስተዋጽኦ ያደረጉ እንደነ ድሪስ አስፋዋሰን ብዙ አስተዋጽኦ ያደረጉ ሰዎች እንደነ ዲያቆን ዮሴፍ አይነት ብዙ ነገር ለኢትዮጵያ ኮንትሪቢዩት ያደረጉ ሰዎች ሁሉ በዲያስፖራ ኮሚኒቲ ስላሉ እነዚህ ሰዎች በቢዝነስም ኮሚኒቲ ያሉትን በሳይንስ እና በማኒታሪያን በሙዚቃ በኩል ያሉትንም ወጣ አድርገን ማሳየት አለብን ጥሩ ምሳሌ ስለሚሆኑ በማለት ነው ይህን እዚህ ላይ ደረስ ነው። ዘንድሮ ከኢትዮጵያ እናስመጣ። ምክንያቱም ማይቲ ዳያስፖራ ማለት ራሱ ከኢትዮጵያ ውጭ ያሉትን ሀያላን ሰዎች የሚጠቁም እንደማለት ስለሆነ እስቲ እኛ ራሳችን እንመልከት ማለት ያደረግነው ዝግጅት ነው።
መልካም። ሙሉ በሙሉ ትኩረቱን በውጭ ሀገር በሚኖረው ኢትዮጵያዊና ትውልደ ኢትዮጵያ ላይ አትኩራችኋል። ቀደም ብለን እንደገለጽነው ከ9 እውቅና ከተሰጣቸው ሰዎች በተጨማሪ 2 ድርጅቶች አሉ። አንዱ ቀደም ብለው ያነሱት አሜሪካውያን ኢትዮጵያውያን የህብረተሰብ ጉዳዮች ኮሚቴ የሚባለው ወይም እንግሊዘኛው American Ethiopian Public Affairs Committee APAC ነው። የታዳጊ ልጆችን ሁኔታ የሚመለከት ሀበሻ ኪድስ ኤንድ ሊደርሺፕ የተባለም ሌላ ተቋም 2 ድርጅቶች ናቸው በድርጅት ደረጃ እውቅና የተሰጣቸው። እስኪ ያስረዱን ምንድን ነው መመዘኛችሁ? እንዴት ነው እጩዎች ለእናንተ ሲቀርቡ ለእውቅናው ተመራጭ የምታረጉት? እንደምረዳው ከሚመረጡ ሰዎች ብዙ ከፍ ያለ ቁጥር ያለው እጩ የሚቀርብ ይመስለኛልና እንዴት ነው ሂደቱ? እስኪ በጨረፍታ ያስረዱን።
ብዙዎቹን እንግዲህ ፕሮፋይላቸው ለምን የራሳችን ሪሰርች እናደርጋለን። ስማቸውን የሰጡ ሰዎችም ሌላ ሌላ ኢንፎርሜሽን እንጠይቃለን። ከዛ በኋላ ቦርዱ ተሰብስቦ ይመርጣል ማለት ነው። እና እነዚህ አሁን እውቅ የሰጠናቸው ሰዎች ለምሳሌ ኡስታዝ ጀማል በሽርን ብናይ የአባይ ግድብ በሚመለከት ብዙ አስተዋጽኦ ያደረገና የኢትዮጵያ ሕዝብ ብዙ እንዲያውቅ ያደረገ፣ እነዚህ ደግሞ ሃይማኖቶች አንድ ላይ ሆነው በሰላም እንዲኖሩ ለሰላም ፋውንዴሽን የሚባል ፈጥረው የእሱን መሪ በመሆን እስላምና የሌላው ሃይማኖት ኮሚኒቲ በሰላም አብሮ የሚኖርበትን ነገር የሳውዲ አረቢያ እና አዲስ አበባ ግራጁዌት ነው፣ ግን በጣም በኮሚኒቲያችን ብዙ አስተዋጽኦ ያደረገ ነው። ብዙ ጊዜ በቴሌቪዥን በሌላም ሚዲያና እናየዋለን። ፕሪንስ አስፋሰን የሚኖሩት ጀርመን ሀገር ነው። እሳቸው እንደዚሁ ብዙ ነገር የሰሩ ናቸው። ለምሳሌ መጀመሪያ ሲቪል ሊበርቲስ ኢትዮጵያ የሚባለውን ያቋቋሙ፣ ብዙ መጽሐፍቶች የጻፉ ጆርናሊስት የሆኑ በሚድል ኢስተን በኩል ስለ ኢትዮጵያ ብዙ ነገር ያስተዋወቁ፣ ደግሞ ኦርቢስ ኢትዮፒከስ የሚባል የኢትዮጵያን ባህል፣ ታሪክ፣ አርኪኦሎጂ የሚከታተል ድርጅት ተቋም የፈጠሩ በብዙ ፓናሊስት ሆነው በብዙ ኢትዮጵያኖች በተለይ ባለፉት 2-3 ዓመታት ውስጥ እየተካፈሉ ብዙ ጉዝደማቸውን ጥበባቸውን የሚያካፈሉ አካደሚክ ውስጥ ቢባል የተማሩና በማዕረግ የተመረቁ ናቸው። ለሌሎች ብዙ ምሳሌ ይሆናልን ብለን ነው የያዝናቸው። ሌሎችም አሉ። እንደነ አቶ ሄኖክ ተስፋዬ አሁን የኦነራሪ ዲግሪ ተቀብለዋል። በዋሽንግተን አካባቢ ፓርኪንግ ኢንተርፕራይዝ ኃላፊ ናቸው። ከ1200 በላይ ሰዎች ቀጥረዋል። ብዙዎቹ ደግሞ ኢትዮጵያውያን ናቸው። ይህም ውጭ ሀገርም ደግሞ ኢትዮጵያ ውስጥም አንዳንድ እናት አባት የሌላቸውን ልጆች ይረዳሉ እና እሳቸውም አሉበት። ሌሎችም ደግሞ ትምህርታቸውን የዘለቁ እና በሳይንስ የተካኑ እንደ ዶክተር ብሩክ ላቀው የናሳ ሳይንቲስት ናቸው። የፕላኔታሪ ሚሽን ቸርማን ሆነው አገልግለዋል። ወደ ጡረታም ቢገቡ ፌሎ ስለሆኑ ሁልጊዜም ከናሳ ጋር ኮኔክሽን አላቸው። ብዙ የናሳ ሳይንቲስቶችን ሜንተር አድርገዋል። ኢትዮጵያም እየተመላለሱ ብዙ ምክር ያለገሱ ናቸው። የናሳ ሚሽን ፕላኒንግ አሶሲየት ዲሬክተር ሆነው አገልግለዋል። በትምህርታቸው በጣም የዘለቁ ናቸው እና ብዙም መናገር ይችላል እያንዳንዱ ባጭሩ ነው። እና ወደፊት ያው በምናስታውቃቸው ጊዜ እናወጣዋለን። በእለቱም ዕለት በደንብ እናስታውቃቸዋለን። እና ኤፓክ የፐብሊክ አፌርስ ኮሚቴ የተባለው ብዙ ጊዜ የቆየ ባይሆንም ተስፋ ሰጪ ስለሆነና እነሱን አጠናክረን እኛ ደግሞ የምናከብራቸው እነዚህ ወጣት ልጆች ወደፊት የራሳቸውን ተገናኝተው የራሳቸውን ኦርጋናይዜሽን ፈጥረው ወደፊት እንዲሄዱ እንፈልጋለን።
መልካም። አድማጮች፣ አቶ አክሊሉ ደምሴ ሙሉን ተሸላሚዎች ዝርዝር ነው ያስተዋወቁን። ለአየር ሰዓት እንዲስማማ ስንል የተወሰኑትን ዝርዝር ነው ያሰማ ነው። ጊዜው ሲደርስ ሙሉ ቃለ ምልልስ ከእናንተም ሆነ ከተሸላሚዎቹ ወይም ለክብር ካበቃችኋቸው የዘንድሮ ምርጦቻችሁ ጋር እንነጋገራለን። ቀደም ብሎ ባወጣችሁት ጋዜጣዊ መግለጫ መሰረት የዘንድሮውን የሲድ ተሸላሚዎችና ለክብር የበቁ ኢትዮጵያውያንና ትውልደ ኢትዮጵያ ተዋውቀናል። አቶ አክሊሉ ደምሴ የሲድ ፕሬዚዳንት፣ ለጊዜው አመሰግናለሁ። መልሰን በቃላችን መሰረት ጊዜው ሲቃረብ ደግሞ እንደምናገኘው ተስፋ አድርጋለሁ። ለአሁኑ እግዚአብሔር ይስጥልኝ።
እኛም የአሜሪካን ድምጽ በተለይ አንተን ራስህን ለብዙ አመታት ጥሩ ሀሳብ ነው ብላችሁ ከኛ ጋር በመሆናችሁ በጣም እናመሰግናለን። በጣም ደስ ብሎናል። አሁንም ዛሬ ስለጋበዝከኝ በጣም አመሰግናለሁ።
አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው።
ዛሬ ንጉሴ አክሊሉ ብዙ ሺህ ኢትዮጵያውያን በፋሽስት ኢጣሊያ በግፍ የተገደሉበትን የካቲት 12 የሰማዕታት ቀንን የትናንት ማስታወሻ በሚል ርዕስ እንደሚከተለው ያስቃኛናል።
እንዴት ሰነበታችሁ? ዝግጅቴን እንዳቀርብ ልክ አሁን መስኮቴ ሲከፈት ያለንበት የካቲት ወርና ቀኑ ያዘኝ 86 ዓመት ወደ ኋላ መለሰኝ። አትለፈኝ ጎብኘኝ አለኝ። እነቱን በታሪክ አስታወሰኝ። ዝክረት ማለም የትናንት ማሳወሻ በአካፋ በዶማ በፋስ በመጥረቢያ የተፈለጣችሁ በሳተ ነበልባል የተቃጠላችሁ ታሪክም አይረሳው አይጠፋም ስማችሁ። ደሜንም ጠጡና ስጋዬንም እንኩ። ሰው ለሀገሩ ቢሞት አይጠፋም ታሪኩ። እናትም ከልጇ ልጅም ከናት ካባት እንደወጡ ቀሩ እየተነጠሉ በእሳተ ነበልባል በጥይት ተቆሉ። ባልቴት ሽማግሌ ልጅም የሆናችሁ ባካፋ በዶማ ያለቀው ዘራችሁ ይህን የዛሬን ቀን አስታውሱ ሁላችሁ። ለምና ገብረ ሕይወት ለየካቲት 12 ቀን መታሰቢያ ይሆን ዘንድ ቀደም ሲል የተጫወተው ዜማ የሐዘን እንጉርጉሮ ነው። አድማጮቼ ዛሬ ዝግጅቴን በዚሁ ላጠቃል። የዛሬ 15 ቀን እንገናኛለን። ደህና ሁኑ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com
የስልክ ቁጥራችን ደግሞ 202-205-9942 የውስጥ መስመሩ 14 ነው። ጻፉ፣ ደውሉልን።
አሁን ይቀርን እሺ ከዚያ ሶዲያ ከተለያየን አንቺም ራስሽ እኔም ባልሆነ
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ በ3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየ ነን በዚሁ ተሰናበትን።
ሰላም፣
ደህና ደሩ።
ላንቺ ሆኖ